በኢትዮጵያ ኮቪድ-19 ለመከላከል አስፈላጊ የሆኑ ጥንቃቄዎች መጓደል ሊከስት የሚችለው አደጋ የፈጠረው ስጋትና ወረርሽኙን አስመልክቶ በኢትዮጵያና በአንዳንድ የአፍሪካ ሀገሮች ያለውን የተለየ የሚሰኝ ሁኔታ በጥልቀት ለመመርመር የተሰናዳ ተከታታይ ዝግጅት የመጀመሪያ ክፍል ነው ይዞ የቀረበው። ለምሽቱም ሙያዊ ትንታኔውን የሚሰጡን እንግዳችን ራሳቸውን በሚያስተዋውቁበት እንጀምራለን።
ሳምባ የጽኑ ህሙማንና የእንቅልፍ ጋር ተያይዞ የሚመጡ በሽታዎች ስፔሻሊስት ነኝ። በራፕል ኢንተርናል ሜዲሲን ሲኒየር ፓርትነር በሜሪደን ክሊኒካል ሪሰርች ክሊኒካል ኢንቨስቲጌተር ነኝ። ሜዲካል ቲሙንና የሴንተሩን የኮቪድ ሪስፖንስ ቸር ነው ሰራው።
አመሰግናለሁ ዶክተር አሰፋ መኮንን ጀጃው። ተስፋና ስጋትን ግራና ቀኝ ያያየን በኢትዮጵያ አሳሳቢ ናቸው የሚባሉ ጉዳዮችንም እንዳስስበት በርከት ያሉ ጥያቄዎችን የምንነጋገርበት ፕሮግራም ነው። እንኳን ደህና መጡ።
ሲግዘስተልኝ
ኮቪድ-19 ዛሬ ያለበት ሁኔታ ይልቁንም ደግሞ በኢትዮጵያ የሚታየው እርሶም መሰል ባለሙያዎች አሳስቦናል የምትሉት መዘናጋት የሚታይበት ሁኔታ አስመልክቶ የሚያስፈራውንና የማያስፈራውን መለየት የሚቻልበት ሰዎች በራሳቸው የሚስቷቸው ኖርምጃዎች ጨምሮ በተጨባጭም ሳይንሱ የሚነግረንን ዛሬ የተደረሰበትን በጥሩ መንገድ ከተያዘ ፈጥነን እንወጣ ይሆናል የሚለውን ተስፋ እንዲያንሰራራ የሚያደርጉ የዛኑን የሚያል ጥንቃቄያችን እንዲላላ ሳይሆን እንዲጠብቅ የሚጋብዙ ነገሮች መኖራቸውን እናያለን። ነገር ግን በአንድ በኩል መሰላቸት ይመስላል፣ በሌላ በኩል ቀለል አድርጎ የማየት ሁኔታ በዚህ በዩናይት ስቴትስም ፈታኝ ሆኖ ዘልቋል። በኢትዮጵያ ደግሞ ምናልባት አብዛኛውን ውይይታችን የሚያተኩርበት አሳሳቢ ጉዳዮችን እናያለን። ከጠቅላላ ጥያቄ ብንነሳ በቴሌቪዥን መስኮት የምናያቸው ምስሎች፣ በኦፊሴል የሚካሄዱ ስነስርዓቶች፣ ወዲሁም ደግሞ አስቸጋሪ ሁኔታ ውስጥ እያለፈች ያለች ሀገር ነች እና የምናየው የኮቪድ-19 ስጋት ያለበት ሀገር አይመስልም ኢትዮጵያ። እነኚህን ሁኔታዎች ለሚመለከት ሰው እርሶም የታዘቡትን እናስቀድምና በተጨባጭ የሚታወቁትን ነገሮች እናነሳሳለን።
እሺ፣ አዎ ልክ ነው። እንግዲህ እኔም እንደማየው በቴሌቪዥንም ኢቨንቶችንም ሳይ የኢትዮጵያ ሕዝብ ዳር እስከ ዳር በማለት በሚቻል ሁኔታ ለኮቪድ የሚገባውን ጥንቃቄ እያደረገ አይደለም። እንዲያውም በቴሌቪዥን ላይ የምናያቸው ብዙ ሰዎች አንድ ክፍል ውስጥ ተሰብስበው ማስክ ሳያደርጉ ስብሰባውን የሚመሩ ባለስልጣናት ማስክ ሳያደርጉ ርቀታቸውን ሳይጠብቁ የፓብሊክ ኢቨንቶች ለምሳሌ ሩጫዎችም ሃይማኖታዊ ስርዓቶችም ምንም በትንፋሽ የሚሄድ የሬስፒሬቶሪ ቫይረስ ፓንደሚክ ወረርሽኝ ያለበት አገር አይመስልም። ይሄ በጣም ትክክል አይደለም። አንደኛ ምን ያህል ጉዳት እየደረሰ ነው የሚለውን ጥልቅ በሆነ በጣም ኤክስፓንድ ባረገ ቴስቲንግ ዳያግኖስቲክ ፋሲሊቲ ወይም ዳያግኖስቲክ አክዩሬሲ ባለበት እሱን ሁሉ ቆጥረን የምናውቅበት ሁኔታ ላይ አይደለም ያለ ነው። ከሀገራችን የጤና ሁኔታ እና የሀገራችን የሄድ ሴክተር አንጻር ሰው ግን እየተጎዳ ለመሆኑ ምንም ጥያቄ የለውም። ለምሳሌ ሚሊኒየም አዳራሽ ወደ ሆስፒታል የተቀየረው እዛ ላይ ያለውን አንድ ፕሮግራም አይቻለሁ። ህመምተኞች ራሳቸው ወጥተው ለህዝብ እባካችሁ ይሄው ታመን ትንፋሽ እያጠረን ኦክሲጅን ላይ ነን እባካችሁ ተጠንቀቁ የሚል ማስተላለፍ ሁሉ ገብተዋል። ስለዚህ በፍጹም መጀመሪያ የነበረው አይነት ጥንቃቄ አሁን ተረስቶ ተዘናግቶ ነው ያለው ሁኔታው እና እንደገና እንደ አዲስ ህዝብን እንደገና ማስተማር ያስፈልጋል። በተለይ እንዲያውም አሁን ነው ከፍተኛ ጥንቃቄ ማድረግ ያለብን። ለምን? የኢንፌክሽኑ በየቦታው ነው ያለው። እንደገና ደግሞ ትንሽም ጸባዩን የቀየረና በፍጥነት ከሰው ሰው ሊሄድ የሚችል የቫይረስ ጸባይ ታይቷል። ስለዚህ ከፍተኛ ጥንቃቄ አሁን ማድረግ ያለብን ጊዜ ነው። ሌላው ደግሞ ተስፋ አለ። እንደሚታወቀው ክትባቶች በኢመርጀንሲ መንገድ ተፈቅደው የአሜሪካን ሀገር መሰጠት ጀምሯል። በተለያዩ ሀገሮችም የተሰጡ ነው። ስለዚህ ግንም የዛ ተጠቃሚ መሆኗ ስለማይቀር የሚያልፍ ዝናብ አይምታ ነው የሚባለው። መፍትሄው ፊታችን ላይ ያለ ለሚቀጥሉት 5-7 ወራት የምናረጋቸው ጥንቃቄ ህይወት እንደሚታደግ ህዝቡ ማወቅ አለበት። መንግስትም እንደገና ህዝቡን ማስተዋወስ አለበት። እንደገና ደግሞ ሬጉሌሽኖቹን ህጎቹን ማስከበር አለበት።
መልካም። መጨረሻ ካሉት እንነሳ። ዶክተር አሰፋ ለመሳሳት እድል እንደሌለ ወይም በዚህ ሰዓት ራስን ለቫይረሱ ማጋለጥ ከቀድሞም በተለየ በርግጥ አንድ ሰው በቀላሉ ሊያዩ የሚገባ እንዳልሆነ በየደረጃው አስገልጸውልናል። እስኪ በዚህ ሰዓት ይህን ፕሮግራም የሚከታተሉ አድማጮቻችንን በሚያስጨንቅ ሳይሆን ቀድም እንደገለጹት ተስፋ የሚሰጥ ሁኔታ አለ፣ በኢትዮጵያ ሁኔታ ከሌላው የተለየ የሚመስል ነገር አለ፣ እሱንም በአግባቡ ለመረዳት በሚያስብ ሰው መንገድ እንድናይ ግራና ቀኝ እናንሳ። የተስፋው ፍንጣቂ ባለበት እስከ ዛሬ በኢትዮጵያ የተደረገው ከሁለት ሚሊዮን በታች ነው፣ 1.8 ሚሊዮን ነው የሚለው። 1,882,151 ምርመራዎች ተደርገዋል ይላል። ለቫይረሱ የተጋለጡ ሰዎችን አሃዝ የጤና ጥበቃ ያወጣል። ነገር ግን ቀደም እንዳሉት የምርመራው በሚገባው ደረጃ አለመደረግ የቱን ያህል እውነተኛውን ገጽታ ደብቆት ይሆን? እንደ አንድ ምክንያት ብቻ ብንመለከተው ለሽ በርካታ ነገሮችን ማየት ይፈልጋል። እስከዛሬ ምርመራ ከተደረገላቸው ሰዎች አጠቃላይ ያገገሙት 116,000 መሆናቸውን ይናገራል። የሞቱት ሰዎች ቁጥር 2000 ነው። ለቫይረሱ የተጋለጡት ሰዎች ቁጥር 130,000 ነው። በየቀኑ በዚህ በዩናይትድ ስቴትስ እንደሚወጣው የኢትዮጵያም ተከታታይ ውጤቶችን ያወጣሉ። ግን የምርመራውን ነገር እስቲ አጽንኦት ሰጥተው እሱን ብቻ እንመልከት መጀመሪያ።
አዎ፣ እንግዲህ በቂ ምርመራ ያረግን ነው የምንልበት ደረጃ ላይ አይደለም ኢትዮጵያ ውስጥ እንደሚታወቀው። ምክንያቱም አንድ ፖዚቲቭ ኬዝ ሲኖር አትሊስት እንግዲህ ከ20ም 30ም ኔጌቲቭ የሆኑ ኬዞች መኖር አለባቸው በቂ ቴስት ያረግን ነው ለማለት። ሁለተኛ እንደምታዩት ቴስቲንጎቹ በጣም ተሰባሰቡት ከተማ ውስጥ አካባቢ ነው። ለዚህ ነው ለምሳሌ የትራቭል ዋርኒንግ ሲወጣ ኢትዮጵያን አራተኛ ደረጃ ያስቀመጣት። አሁን በሚሰራው ቴስቲንግ ሌቭል ኢትዮጵያ ውስጥ ያለውን ኬዝ ለመገመት አይቻለም። አክቹዋል ኬዞቹ ቁጥራቸው ከዛ በጣም ብዙ መሆን አለባቸው የሚል ነው። እንግዲህ በግራ በኩል ሰው ደግሞ አይ ግን የሚሞት ሰው እኮ ብዙ ያየን አይደለም፣ ቴስቲንግ እንኳን ባናረግ ብዙ ህይወቱን የሚያጣ ሰው ስላላየን የበሽታው መጠን ትንሽ ነው ብሎ ሀሳብ የሚያነሳ ሰው ይኖራል። ነገር ግን በእኛ ሀገር ደግሞ አንድ ሰው ህይወቱን ሲያጣ በትክክል እንደው የሞተበት ምክንያት በዚህ ነው የሚል መረጃ ለማውጣት በየቦታው የሚያስችል አቅም አለን ብዬ አላምንም።
አንድ ሰው የሞተበትን ነገር በርግጥ ምን እንደሆነ መንስኤውን የማወቅ በምርመራ የማረጋገጥ አቅም ያን ያህል በቂ አይደለም ነው የሚሉት።
በቂ አይደለም። እንዲያውም አንድ ለምሳሌ እንዳጋጣሚ ብገልጸው ቤተሰብ አካባቢ ደወልኩ ሁኔታው የበሽታው ሁኔታ እንዴት ነው ለማለትና ለማስተዋወስ። ስለዚህ አንድ አካባቢ ሰዎች ህይወታቸው አልፈዋል በምን ምክንያት ነው? አይ የሳምባ ምች ነው ግን ኮቪድ አይደለም የሚል መልስ ለምሳሌ ተሰጠኝ። እንዴ ኮቪድ እኮ የሳምባ ምች ነው ዋና ምልክቱ። ስለዚህ ይሄ አንድ ሁለት ኢንሲደንት ቢሆንም በየቦታው ብንጠይቀም በተረጋጋ ሁኔታ የሞቱበት ህይወታቸው ያለፈበት ሁኔታ ይሄን ነው ብሎ ለመናገር አይቻልም። እና የበሽታን የሞትን ሁኔታ ባልታወቀበት ሁኔታ የሞቱ ሰዎች ቁጥር 2000 ብቻ ነው ብሎ መናገሩ በጣም ከባድ ነው። እነሱ በእርግጥ ኮቪድ ቴስት ሆነው በኮቪድ ምክንያት ሆስፒታል መጥተው በዛ ምክንያት አንፎርቹኔት በሆነ ሁኔታ ህይወታቸው ያለፉ ሊሆኑ ይችላሉ። ሌላ ግን ህይወቱ እያለፈ ያለ የማናውቀው ብዙ ኬዝ መኖር አለበት።
አድማጮች ዝግጅቱ አላበቃም። በተከታታይ ፕሮግራሞቻችን እናቀርባለን። በድረገጻችንና በፌስቡክ ገጻችንም ላይ ሙሉውን ዝግጅት እናኖራለን። ለአሁኑ ግን እንግዳዬን ዶክተር አሰፋ ጀጃውን ለጊዜያቸው አመሰግናለሁ። እግዚአብሔር ይስጥልኝ።